የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ከ13 ዓመት በኋላ ነው ተመልሼ ሄድኩት። አንዳንዶቻችን ክስ ነበረብን። ቱባ ቱባ እናቴ ጭምር አራት ሰዎች የተለዩበት ሁኔታ ወደ ባዶ ቤት ኡነትም ባዶ ነበርና ልቤ የመታ ባዶ ቤት እያልኩኝ ነው የገባሁት።
ለብዙ ዓመታት ከሀገር ከተለዩ በኋላ ሲመለሱ
ይህ አይነቱ ስሜት ቢኖር አያስገርምም እንላለን።
የዛሬዋ የጋዜጠኞች ጠረጴዛ ውይይት እንግዳችን
ከዓመታት ቆይታ በኋላ ወደ ሀገሯ ስትመለስ የነበራትን ስሜት ታጋራናለች።
የህዝብ ቅንነት አይቸበታለሁ። ህዝቡ ከልቡ ነው። ችግር ሲፈጥሩ የነበሩ ኃይሎች ይህንን የህዝብ ቅንነት ተረድተው እንኳን የአሁኑን እግዚአብሔር አወጣን እንጂ ካሁን በኋላ ይህን ህዝብ ጫፉን አንነካውም፣ ወደሚፈልገው ሰላማዊና ዲሞክራሲያዊ ኑሮ ይሄድ ብለው ልብ ገዝተው ለውጡ እንዲቀጥል ያደረጉልን እንደሆነ የዚህ ህዝብ ቅንነት ፍሬ ያፈራል።
ሊሄድ ሲልም አወያይተነዋል። ሲመለስ ደግሞ
ምን ስሜት ይዘህ መጣ ብለን ጠይቀነዋል። እንግዳችን ነው
ዘመናዊ ትምህርት አስኳላ በኢትዮጵያ ሲጀምር የተማሪዎች ቁጥር
ከመቶ በታች እንደነበር ያውቁ ኖሯል።
የንጉሴ አክሊሉ መስኮት ሲከፈት
ዘመናዊ ትምህርት በኢትዮጵያ በሚለው ዝግጅቱ ይሄድበታል።
የዝግጅታችን አካል የሆነው ሙዚቃም
ጊዜያችን በሚፈቅደው መሰረት ይስተናገዳል።
እጅጉን እንደምንሰነበታችሁ
የረፍት ጊዜያችሁ አዝናኝ እንደሚሆን ተስፋ እናደርጋለን።
እናም ከዛሬ ህዳር 9/2011 ዓ.ም ዝግጅታችን ጋር አብራችሁን ትቆዩ ዘንድ
ከፕሮዲሰራችን ንጉሱ ታምሬ ጋር አዘጋጅና አቅራቢዎቹ እኔ አዲሱ አበበና
እኔም አሉላ ከበደ
ከምሽቱ የዓለም ዜና ለጥቆ እንደምንመለስ እንገልጣለን።
እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሻኗ ናሽዋን ካሊ በስቱዲዮ መሳሪያዎች ላይ አለች። 11ኛውን የአፍሪካ ህብረት የመሪዎች ልዩ ስብሰባ የህብረቱ ጽህፈት ቤት ተልእኮዎቹን በብቃት እንዲያሳካ የሚያስችለው ውሳኔ ማስተላለፉን ጠቅላይ ሚኒስትር አብይ አህመድ አስታወቁ። የኢትዮጵያን ህዝብና የተለያዩ አካላትን ስለ እንግዳ ተቀባይነቱና ስላሳየው ምግባር ጠቅላይ ሚኒስትሩ አመስግነዋል። መለስካቸው አመሃ ዘገባውን ከአዲስ አበባ እየላከ ነው። በአሁኑ ደቂቃ በደረሰኝ ሰዓት አሰማችኋለሁኝ። ቱርክ ከተማ ኢስታንቡል ውስጥ በሚገኘው የሳዑዲ አረቢያ ቆንስላ ውስጥ ባለፈው ወር የተገደለው ሳዑዲ አረቢያዊ ጋዜጠኛ ጃማል ካሾግዢ ግድያ እንዴት እንደተፈጸመ የሚያመላክተው የተቀረጸ ድምፅ ይዘት ምን እንደሆነ ሙሉ ማብራሪያ እንደተሰጣቸው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ድምፁን ራሱን ለመስማት ግን እንደማይፈልጉ አመልክተዋል። ምክንያታቸው የግድያው የአመፃ መጠን እንደሆነ ገልጸዋል። የስቃይ ድምፅ ነው፣ አስቀያሚ ድምፅ ነው ብለዋል። ትራምፕ ዛሬ ዋይት ሀውስ ቤተ መንግሥት ውስጥ ፎክስ ኒውስ ለሚባለው የዜና አውታር በሰጡት ቃል ሁከት ወይም አመፃ የበዛበት የጭካኔና የክፋት አድራጎት ነው ብለዋል። ፕሬዚደንቱ አክለው የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ ትናንት ባወጣው ሪፖርት ግድያው እንዲፈጸም አልጋውራሹ መሐመድ ቢን ሳልማን ማዘዛቸውን ድምዳሜ ላይ ደርሻለሁ ቢልም የውጭ ጉዳይ መስሪያ ቤቱ ግን የመጨረሻ አቋም ላይ እንዳልደረሰ ተናግሯል። ሚስተር ትራምፕ ስለዚሁ ተጠይቀው ሲመልሱ ማን እንደፈጸመው ወይም ባለፈው መስከረም 22 በዋሽንግተን ፖስቱ ጋዜጠኛ ላይ የተፈጸመውን ግድያ ማን እንዳዘዘ በእውኑ እንደማያውቁና አልጋወራሹም እርሳቸው የሚያውቁት ነገር እንደሌለ እንደነገሯቸው ገልጸዋል። ለአልጋወራሽ መሐመድ ቢን ሳልማን ቅርበት ያላቸው ብዙ ሰዎች በግድያው ውስጥ ተሳትፈዋል ብለው እንደሚያስቡ ቢናገሩም ከእንዲህ አይነት በብዙ መንገዶች መልካም ከሆነ ወዳጅ ጋር መቆየት ግን እፈልጋለሁ ብለዋል ትራምፕ። ፓፑዋ ኒው ጊኒ ውስጥ ፓፑዋ ኒው ጊኒ ውስጥ ሲካሄድ የሰነበተው የእስያ ፓሲፊክ ሀገሮች የምጣኔ ሀብት ትብብር ጉባኤ አፔክ ዛሬ ያለ ስምምነት ተፈጽመዋል። አፔክ ሳይስማማ ሲበተን ባለፉት 30 ዓመታት ታሪክ ውስጥ አሁን የመጀመሪያው እንደሆነ ታውቋል። በምጣኔ ሀብት ጦርነት ውስጥ ያሉት አሜሪካና ቻይና በጉባኤው የስምምነት ሰነድ ቋንቋ ወይም አገላለጽ ላይ ሳይግባቡ መቅረታቸውን የፓፑዋ ኒው ጊኒ ጠቅላይ ሚኒስትር ፒተር ኦኔል ለጋዜጠኞች ተናግረዋል። አንድ የዩናይትድ ስቴትስ ባለሥልጣን ግን ስምምነት የከፋው በአንድ በኩል ቻይና በሌላ በኩል ደግሞ ከመላ የአፔክ አባል ሀገሮች መካከል እንጂ በተናጠል በዋሽንግተንና በቤጂንግ መካከል አይደለም ብለዋል። የፓፑዋ ኒው ጊኒ ዋና ከተማ ፖርት ሞርስቢ ላይ የተናገሩት የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ እና የቻይና ፕሬዚደንት ሺ ጂንፒንግ በየበኩላቸው ተገዳዳሪ የምጣኔ ሀብት አመለካከቶችን ማንጸባረቃቸው ተዘግቧል። የዛሬ 2 ዓመት በተካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ውስጥ ሩሲያ እጇን አስገብታለች ከሚለው ድምዳሜ ጋር በተያያዘ እየተካሄደ ላለው ምርመራ ፕሬዚደንት ዶናልድ ትራምፕ ቃላቸውን ምናልባት በአካል ተገኝተው ላይሰጡ እንደሚችሉ ዛሬ ገለጹ። ይልቅ ፕሬዚደንቱ ለልዩ መርማሪው ሮበርት ማለር የሚያስገቡት የጽሑፍ መልስና ማብራሪያ የመጨረሻው እንደሚሆን አመላክተዋል። ፕሬዚደንቱ በዛሬው የፋክስ ኒውስ ቃለ ምልልሳቸው ልጠየቅ የማይገባ የነበሩ ጥያቄዎች ቢቀርቡልኝም የተሟላ መልስ ሰጥቻለሁ አበቃ ብለዋል። የሚስተር ትራምፕ ጠበቆች ምላሻቸውን በመጪ ጥቂት ቀናት ውስጥ ለልዩ መርማሪው ያስረክባሉ ተብሏል። የድህነት ክፉ መሠረቱ የፍትህ መጓደል ነው ሲሉ የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ በዛሬው የእሁድ የጸሎት ሥነ ሥርዓት ወቅት ተናግረዋል። ዕለቱን ካቶሊካዊት ቤተ ክርስቲያን የድሆች ቀን ብላ ትዘክረዋለች። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ አዲሱና ወደ አሉላ ልመልሳችሁ፣ በማጠቃለያው እንገናኛለን።
ለራዲዮ መጽሔት ዝግጅታችን ተመልሰናል።
በድጋሜ መልካም ምሽት የምንመኝላችሁ
አሉላ ከበደና
አዲሱ አበበ ነን።
በጊዜ ሰሌዳችን መሠረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንት በሕግ አምላክ ፍትሕ እንዲነግስ ሲመኙ ክፉዎች ሲበድሏቸው በሕግ አምላክ ይላሉ የአገሬ ሰዎች ሲጨንቃቸው። በሕግ አምላክ ሕግን ለሚያከብር ሰው አምላክንም ለሚፈራ ትርጉም ያለው ጥልቅ አባባል ልቡናን የሚያበራ ሰሚ ከተገኘ ልባም ሰው ክፉ ሥራው የሚወቅ ሰው በሕግ አምላክ ይገሰጻል ወደ በጎም ይመልሳል። በሕግ አምላክ በያገሬ አምላክሽን ተማጸኝው ከሕግ ጋር ያልተጣሉ የሚወዱኝ ይምሩኝ በይው።
ከፈጣሪ ሕግ፣ ከህሊና ሕግ፣ ከስብዕና ሕግ፣ ከማኅበረሰብ ሕግ ያልተቀያየሙ ያልተጣሉ አንቺነትሽን ያልካዱ ማንነታቸውን ያልጣሉ ስጠኝ በዩ አምላክሽን ለዳኝነት የሚበቁ ለእውነት የሚፈርዱ እውነትን የሚያጸድቁ። በሕግ አምላክ በይ ግድ የለም የላይኛው ልመና ይቅደም ግፈኞቹ ባይሰሙሽም አቤቱታሽ ይጠራቀም። አይቀርምና ከንቱ የሕዝብ እንባና ብሶቱ የሚያስረውም መታሰሩ ወንጀለኛም መቀጣቱ ዛሬ በፍርድ እንዳፌዘ ነገ በፍርድ መታገቱ። በሕግ አምላክ መመዘኑ በሕግ አምላክ መዳኘቱ ግድ የለሽም አትታክቺ በሕግ አምላክ በይደጋግመሽ ሕግን የሚያውቅ ሕጋዊ ልጅ እንዲመራሽ ከተመኘሽ በሕግ አምላክ። ግጥሟ የዘወትር አድማጫችን የገጣሚ ቴዎድሮስ አበበ ስትሆን
ፈተና ከሚለው የግጥም መድበሉ አውጥቶ ያሰራጫትና
እኛም በኢሜይል የደረሰችናት
ቴዲና መስግነን ወደ ቅዳሚ ዜማችን አለፍ።
I'm not going to be able to do it.
በሕግ አምላክ አለች አምሳል ምትኬም።
አዎ እርሷ ግን ፍቅርን ነው የምትከሰው።
ከአገሩ የወጣ አገሩ እስኪመለስ
ቢጭኑት አህያ ቢለጉሙት ፈረስ አሉት አማን ናቸው።
የባሻሸብር በአሜሪካ ድራሲ መንግስቱ ለማ ብዙዎቹ ተማሪዎቻቸው እንደሚጠሯቸው ደግሞ አብዬ መንግስቱ ናቸው።
ጎበስ ይህስ በባዕድ አገር ሆነ እንበል
በገዛ አገርህ ያለ ወንጀልህ ግፍ ሲፈጸምብህ
አገሬ ሞኝነሽ ተላላ
የሞተልሽ ቀርቶ የገደለሽ በላ ይባላል።
መንደርደሪያችንን ቀጣዩ የጋዜጠኞች ጠረጴዛ ውይይት ግልጽ ያደርጋልና እስቲ ወደዚያው እንለፋ።
በመሃል ከድ መለስ ይያልን የጠረጴዛ ዙሪያ ውይይታችን በየሳምንቱም ባይሆን ቆየት ቆየት ይያልን እንመለስበታለን። አነጋጋሪ ርዕሶች ይኖሩ እንዲህ እንዳሁኑ እንነጋገራለን። ታዲያ አሁኑ ለየት ይላል። ቤተኛ ናት ለፕሮግራሙ ባልደረባችን ተስተባብላቸው ከአዲስ አበባ መልስ የሷን ገጠመኞች መልከታ ታጋራናለች።
ከብዙ ጊዜ በኋላ ነው የሄደችው። ሁላችንም ከብዙ ጊዜ በኋላ ነው ያሌርን ሷ ደግሞ የሄደችው። ለሷ ደግሞ ጊዜው ረጅም ብቻ ሳይሆን ይሄን ረጅም ዘመን እዚህ ሆና አገሯ ቤተሰቧ መሐከል ብዙ ነገር ተፈራርቋል። ደስታ ሀዘን የመሰለ እንደሁላችንም ያን ሁሉ ታስታውሳለች።
እሺ አሉላና አዲሱ ጅጋርጌ ነው ማመሰግነው ስለጋበዛችሁኝ። ለነገሩ ጉዳዩ የሚመለከተው እኔም ብቻ አይደለም ሁለታችሁንም ነው። ረጅም ጊዜ ነው ከሀገራችን ርቀን የቆየነው። እናም እዚህ ሆነን ሀዘንም መከራም ሲፈራረቅ መሄድ አልቻልንም። ሄጃለሁ እግዚአብሔር ይመስገን።
በጓጓ ስሜት ነው የምንጠይቅሽ። ትንሽ ልባችን የሚሰረስረው አንቺ ያየሽው ስሜት እንዲጋባብን ማድረግ ይጠበቅብሻል።
መጋባት አይችልም መሄድ አለበት። ልትሄዱ ይገባል።
አውሮፕላን ስትወርጂ እግርሽ ሲረግጥ ለወራት ማለት ይቻላል ይሄ ትኩስ ስሜት ብዙዎችን የያዘ በሚመስልበት ስንከታተል ቆይተናል። የኢትዮጵያ የፖለቲካ አየር ተለውጦ ሰላማዊ ሁኔታዎች ገፍተው የሚሄዱበትን ስንጠብቅ ቆይተናል። ይሁንና እዛ ስትሄጂ ባልሽ ቦታ ስትገኝ ሌላ ነውና እግርሽ የናፈቀሽን ምድር መሬት ሲረግጥ ምን አይነት ስሜት ተሰማሽ?
አንተ ላይ ጥያቄ ልደረብ። ታማኝ በየነ ሄዶ ሲመለስ የተናገረውን ሰምቻለሁ። ወደፊት እናቀርባለን እሱን። በርግጥ ኢትዮጵያ ድንበር ገባን ቀበቷችሁን አጥብቁ ሲባል የተሰማውን ስሜት ሲገልጽ በጣም በቃ በሱ ቦታ ሆኜ ራሴን አየሁትና ይሄ ሁሉ አለ ማለት ነው። አንተ በጠየቀው ጥያቄ ላይ አንቺ እዚህ ደረጃ ላይ ስትደርሺ አውሮፕላኑ ዝቅ ያለ ሲሄድ ዛም ሄዶ ከወረርሽ በኋላ ያለው ሁኔታ
እውነቱን ለመናገር አሁን የምትገልጹት ስሜት የተሰማኝ ዲዮሮፓ ቆጣጥር በ1991 ዓመተ ምህረት ለመጀመሪያ ጊዜ ወደ ሀገር ሲሄድ ነው። ከደርግ ውድቀት በኋላ ወደ ሀገር ስመለስ ወመንስ ኮሚሽን የሚባሉ ሴቶች ጋራ ነበርና የሄድኩት። አንድ አምስተኛ ሴቶኝ ነው የሄድኩት። ከአራት ፈረንጆች ጋር ነበር የሄድኩትና ገና ማለዳ ነበር። ማለዳ ሲገባ እንዲ መልካ ምድሩን ያንን እለት አልረሳውም ምንም ቢሆን። ምክንያቱም ገና ፀሐይዋ ብቅ ብላ ታሳያለች ተራራውን ሸንተረሩን እንደዚህ። ከዛ በኋላ ሰውነቴ መንቀጥቀጥ ጀመረ። እንዴት ነው የሚባለው? መንቀጥቀጥ ከግር እስከ ራሴ መንቀጥቀጥ ጀመረ። እምባዬ ደግሞ በዛው ልክ እግሬ ድረስ ለማለት ይቻላል ልቤ ይመታል እምባዬም መውረድ ጀመረና አጠገቤ የተቀመጠችው ሴት ምን ሆነሻል አለች። ያኮ ሀገሬ ነው የምታየው ሀገሬ እኮ መጣው ምናምን እና አይጠበቅም ይሄ የሆነው ከ27 ዓመት በፊት ነው። አሁን እድሜ ገፋ ብሏል። ልክ ሀገራችን እንደሚጠብቅ አንድ ነገር ሲመጣብህ ነው ባህልህም ኑሮህም መጥቶ አንተን ሰውነትህን የሚሸፍነውና በምንም ሳላቅ ያለ ውዴታዬ ስወርድ ሂጅ መሬት ላይ ተደፋው እና መሬቷን ሳምኳት። አሁን እንዴ አልነበረም። ያው ከ13 ዓመት በኋላ ነው ተመልሼ የሄድኩት። ክሱን እኛ ክስ ነው ብለን ባንቀበለውም አንዳንዶቻችን ክስ ነበረብን። የሆነ የእልክ የሐዘን የቁጣ በዛ መሃል ደግሞ ቱባ ቱባ የሆኑ እናቴ ጭምር ያሳደጉኝ የተንከባከቡኝ እንደ እህትም አያት የታላቅ እህቴ ባለቤት ጭምር አራት ሰዎች የተለዩበት ሁኔታ ነው። ስለዚህ ወደ ባዶ ቤት እንደ መሄድ እውነትም ባዶ ነበርና ቤታቸው ቦታቸው ባዶ ነበር የነኚህ ሰዎችና ልቤ እየመታ ባዶ ቤት ባዶ ቤት እያልኩኝ ነው የገባሁት። እንደዛ ነበረ ስሜቱ። ከወረድንም በኋላ ደግሞ ቃችን አስቀምጠን እኔ ብቻ ሳልሆን የአፍሪካ ዲቪዥን ዳይሬክተሩ አቶ ንጉሴ መንገሻም ቢሆን ወደ ለቅሶ ነው የተሰማራ ነው።
ከዚህ በፊት ያረፉ የቤተሰብ የቅርብ ዘመዶች ሀዘን።
አዎ አዎ። እኛ እዚህ ሆነን የተለዩ የተቀበሩ ሰዎች ናቸውና እንደ ኢትዮጵያ ባህልም ብቻ ሳይሆን እንደ ስሜትህም ያ የምትወደው ሰው የት ጋር ነው ያለው? ሌላ ጊዜ ቤት እኮ እጇን ዘርግታ ትቀበላለች እናት፣ ወይንም ደግሞ
ኤርፖርት
መጣ ትቀበል የለችም። ስለዚህ የት ነው ያለችው? እና ቀጥታ እነዚህ ሰዎች ያሉበት ቦታ ነው ይሄድ ነው። ሰኞ ስራ ልንጀምር ቅዳሜ ጧትና እሁድ ይሄንን ነው ያከናውን ነው ለልፍ ፈልጌ።
የተደባለቀ ስሜት እንደተበቃችሁ ግልጽ ነው።
ተዝታ
ቀደም ብለሽ ጠቆም አርገሻል። ከ13 አመት በፊት ዛያ ነበርሽ። የነበርሽበት ጊዜ የተለየ ሁኔታ የነበረበት ስለሆነ ጎላ ብሎ ሊሰማ ይችላል። ቀደም ያልሽው ክስና ጣጣ ወስብስብ ነገሮችም የተከተሉት ከዚያ ነው። የ1997ቱን ብሔራዊ ምርጫ ነው ማነሳው። በዚያ ጊዜ ዛ ነበርሽ። ከዛ ግን ተመልሰሽም ሄድል አላጋጠመሽም። 13 አመት ረጅም ጊዜ ነው። በሀገር ደረጃም በርካታ ነገሮች ተፈጽመዋል። እንደ ትዝብት ግን ፈጥኖ ይታዩሽ ጎልቶ የወጡ ነገሮች አሉ? ከመጀመሪያው ከዛ ከ1997ቱ ጉብኝትሽ ያሁኑ
ልክ ብዙ ሰው እንደሚለው አዲስ አበባ በተለይ እንደ ጉድ ህንጻዎች ተሰርተዋል፣ መንገዶችም ተሰርተዋል። እና እነቱን ለመናገር በ1997 ዓመተ ምህረት ትቼ የመጣሁትን አገር አይደለም ያየሁት። እና ልክ ወጥተን በቦሌ አውሮፕላን ጣቢያ ወደ ሆቴላችን ስንሄድ ሌላ ሀገር ያለው ነው ሌላ ሀገር። ከዛ የወጣቶች ብዛት በየመንገዱ፣ ከዛ ሁሉም ነገር ንግድ በንግድ ትልቁ ህንጻ ስርም ንግድ አለ፣ ትንሹ ህንጻ ስርም ንግድ በንግድ ንግድ። እሱ ነው የተለየ ነገር ያየሁት። በአይን የሚታዩትን ነው እንግዲህ የጠየከኝ አይደለ?
በትኩስ የሚተለያየሽው አዲሱ
ቀጥሎ እንግዲህ እኔ እግዚአብሔር ቢፈቅድ እድሜ ለጠቅላይ ሚኒስትር አብይ አመራር በውሸት የተመሰረተብን ክስ ስለተነሳ እኔም ብቅ ለማለት ልቤ ተነሳስቷል። እና አሁን እንደ ጠያቂ ሳይሆን ራሴ ሄጄ እንደመጣሁ አይነት ስለተረበሽኩ ይቀጥላል።
መልካም አዲሱ። ያ ስሜት ጠንከር ብሎ የሚሰማ ይመስለኛል። ረጅም ጊዜ የመሄድ እድል ሳይኖር ድንገት የመሄድ ሀሳብ እንኳን ሲኖር እንደሚሄድ ሰው በሀሳብ የሚያዋልል የተለየ ስሜትም የሚውጥ ይመስለኛል። ትዝታ፣ የወጣት ሀገር መሆኑን ገና ከመግቢያሽ የተመለከትሽ ይመስላል። ወጣቶች በብዛት ታያለሽ። ሁለተኛ፣ በጣም የተለየ ጉጉት አለ። በተለያየ አቅጣጫ የተለየ የፖለቲካ አየር እየነፈሰ ነው። ተስፋ የተደረገበት አለ። ምንም እንኳን ፈተናዎች እዚህም እዚያም ቢኖሩ የተሻለ ሁኔታ ለዚያች ሀገር መጥቷል። ዲሞክራሲ፣ ነጻነት፣ እኛን የሚመለከት በቀጥታ የምናየው ደግሞ የመገናኛ ብዙሃን የሚሰሩበት ጠባይና ሁኔታ እስካሁን የታየም ይመስለኛል። ደፍሮ ለመናገር የሚቻል ለውጥ አለ። ከዛ አንጻር ቀናትም ቢሆን ቆይታችሁ በተጨባጭ ምን አየሽ? በስሜትና በሀሳብ የነበረውን በተግባር ካየሽው ጋራ የተለያዩ ቦታዎችም የሚሄድ ድል ነበረሽ። አንዳንዶቹ እንደምታጋርኝ ተስፋ እናደርጋለን።
መልካም አሉላ። የቱኛው ላይ ማትኮር እንዳለብኝ ከህዝቡ አስተያየት ልነሳ። ልክ እንደገባን እንደ አንድ ሳምንት ስንቆይ ከህዝቡ እናገኝ የነበረው ስሜት ወይንም አስተያየት በለውጡ እንደተደሰቱ ነው። ሰው በነጻነት መናገሩን፣ ያለ ፍርሃት ያለ መሸማቀቅ የተለያየ ቦታ መሄዱን፣ ትንሽም ቢሆን ደግሞ የሚዲያ ክፍተት መኖሩን በጣም አድንቆ ነበር የሚናገረው። እግዚአብሔር ይመስገን እያለ ነበር የሚናገረው። በዛው ልክ ደግሞ በማህበራዊ መገናኛ ብዙሃን ላይ ጠቅላይ ሚኒስትሩም ላይ ትችት ነበረ። አሁን ሰሞኑን የምንሰማው ለውጥ ስላልመጣ ትችት ነበረ። ብዙ ሰው ደግሞ ለውጡ እኮ ከላይ ነው እንጂ ከስር እንዳለ ነው የሚል አመለካከት ነበረ። እና ድብልቅልቅ ያለ አመለካከት ነበረ። ግን እኛ እንደምታውቀው በጣም ብዙ ችግር ያለባት አገር፣ ብዙ የባለቤትነት ጥያቄ የተነሳባት አገር ስለሆነች ለውጡ ጊዜ እንደሚፈጅ ገና እኮ 6 ወር ነው። ስንቱ ተስተካክሎ ይቻላል? ደግሞ አንዱን ስታስተካክል ሌላውን ሊያበላሽ የሚችልበት ሁኔታ አለ የሚል ነበረ ብዙ ጊዜ ለሚያነጋግሩን ሰዎች የምንሰጠው መልስና ድብልቅልቅ ያለ ስሜት ነው። በጣም ከፍተኛ ለውጥ ከነበረው ሁኔታ ለውጥ ቢኖርም በዛው ደግሞ በሀገሪቱ ዙሪያ አንዳንድ ቦታ ግድያ አለ ይባላል። ግልጽ ያልሆነ አይነት ነገር ነበረ። ምክንያቱም ጠቅላይ ሚኒስትር አብይ አህመድ ደግሞ ስለ ይቅርታና ፍቅር ያወሩ ስለነበረ አጥፊዎች ወደ ፍትህ መምጣት ያለ መምጣታቸውን ህዝቡ ዘንድ ጥርጣሬ ነበረ። አንዳንዱ እንደውም ባይመጡም ይቅር ለውጡ አለ ይችን ለውጥ ግን አንዳንዱ ደግሞ እንዴ ፍትህ እስከሌለ ድረስማ ምን ለውጥ አለ ማለት የሚሉበት ሁኔታ ነበረ። በፖለቲካው ረገድ በሌላ ማህበራዊ ህይወት ግን ሰው የኑሮ ውድነት አለ። አንድ እንጀራ 5 ብር ይሄ ከባድ ነው። በጣም ብዙ ሰው ነው የሚነግር
ደረቅ እንጀራ ማለት ነው።
አዎ። እና ለምሳሌ አሁን 300 ብር ደሞዝ ለአንድ ሰው በአንድ ወር ውስጥ ምን ሊያገኝ ይችላል? ያ ሰው ምን ሊበላ ይችላል? አንድ ዳቦም ለመግዛት በጣም ከባድ ነው። በሌላ በኩል ደግሞ እንግዲህ የዳያስፖራ ባገር ውስጥ መብዛትም ሊሆን ይችላል። በሄድክበት ቦታ ሁሉ የታወቁ የተወደዱ ሬስቶራንቶች የምግብ ቤቶች ጥቅጥቅ ብለው ሞልተው ነው የምታየው። እና ለአንድ ምሳ 300 ብር ከፍለ እንደዚህ ተወጣበት ሁኔታ ነውና ይሄንን ከውጪ ሄዶ ሆነም ቀረ እዚህ ሀገር ስንኖር ትንሽ የተመጣጠነ የኑሮ ዘይቤ ካለበት ሀገር ተነስተ ሌላ እንደዚህ
ያን ሀል የተራራቀ ሁኔታ
እጅግ የተራራቀ ሁኔታ በምታይበት ጊዜ ባለባበስም እንደው በጣም እጅግ እንደው ቅንጥ ያሉ እንደው በቃ የአሜሪካኖች እንኳን ብዙ በመልበስም አይታወቁም። አውሮፓን ፈረንሳዮች እንደሚለብሱት ጣሊያኖች እንደሚለብሱት ወጣቶቹ ደስል ከዘነም ዞር ስትል ደግሞ ራቁቱን የሚሄድ ይስተያል። እሱ እንዴት ነው የሆነው ይያልክ ብቻ እየጠየቅን ነው ትለው ማለት ነው። ይሄ ነው የኑሮ ሁኔታ ነው ያየሁት።
የኢኮኖሚው መራራቅ ሁሉን ተደቃሚ የሚያደርግ እድገት አለ ሲባል እንኳን አላደረገም የሚለው የቆየ ጥያቄያችን ነው። በዘገባዎቻችንም ብዙዎች ያነሳሉ እድገት መጥቷል በአንድ በኩል ቲና የሰው ኑሮ አሽቆልቁሏል ጥቂቶች ብቻ የተሻለ ህይወት የሚኖርበት ዓለም ተፈጥሯል የሚለው። ምናልባት እንግዲህ ቀጣይ ሁኔታዎች ለሁሉም እድል ተሰጣለች ያቺ ሀገር የሚነሳ ይሆናል።
ምናልባት
አዲሱ መታረሳው ካለ
ተያዘ ነው። አሁን ለምሳሌ ጠቅላይ ሚኒስትር አብይ ካመጡት ለውጥ አንዱ ለብዙ ጊዜ በጠላትነት ይታዩ የነበሩትን አገሮች ኢትዮጵያና ኤርትራ እንደማድረግ ነው። በዛ ረገድ አሁን ዛሬ ድረስ የተለያየ ሐሳብ ይሰጣል። የተደረገው ስታንድነት ምንድነው? ውላቸው ለምን ግልጽ አይሆንም? ቀድሞስ ምን ያስፈልጋል ከኤርትራ ጋር መገናኘት የሚሉ አሉ። ሌሎቹ ደግሞ በጣም ደስ ብሏቸው በመሰረቱ እኮ ኤርትራውያንና ኢትዮጵያውያን አንድ ህዝብ ናቸው ሊላዩ አይገባም ብለው ደግሞ ያን ሁለት ያደንቃሉ። በዚያ አካባቢ ምን ተገነዘብሽ? ምን አየሽ? ምን ሰማሽ?
ከብዙ ቆይታና ዝምታ በኋላ መጠየቅ ብትጀምር
ለአሁን የተያዘው ሰዓት ገደበኝ አይደል?
ትክክል ነው። አዲሱ ባይሆን በሙዚቃ አልካስ
አመሰግናለሁ።
ማለዳ ማለዳ ቆንጆ ልጅ ማለዳ ለክዬ ማለዳ የኔ አካል ማለዳ ማለዳ መጥተሽ አቦሉን ጠጥተሽ ትመለሻለሽ ቶናና በረካ ጠጭ ማለለሽ አሜናትን ማይሰስ ይመርቅሽ የኔ አካል ማለዳ ሸክዬ ማለዳ ቆንጆ ልጅ ማለዳ የኔ አካል ማለዳ ነይ ማለዳ
አስነካሁም አይደል እንዴ?
ድንቅ ነው። አዎ። ድምጻውያኑ ግን ኤልያስም አይደለም ማለዳ ያለው ባህሩ ቀኝም አይደለም ደሞ ቀጥሎ ያዘ
ብዙ ቦታ የሚወስድ ለየት ያለ ቅንብር ነው።
ድንቅ ነው።
ብዙ ድምጻውያን ያሉበት ይመስላል።
አዎ።
አሁን የንጉሴ አክሊሉ መስኮት
ሊከፈት ነው።
ኢትዮጵያን ወደ ስልጣኔ ለማሻገር መድኃኒቱ ትምህርት መሆኑን ወዳጆቻችን የሆናችሁት መንግስታት ሁሉ በየጊዜው የሰጣችሁንን ምክር በደስታ አስታውሳለሁ። ለዚህም ካሁን ጀምሮ የኢትዮጵያን ልጆች ዘመናዊውን የስልጣኔ ትምህርት በፈረንሳይኛና በእንግሊዝኛ ቋንቋ ለማስተማር ቆርጬ መነሳቴን እንድታውቁልኝ ፈልጋለሁ። ይህንንም ሐሳቤን ከግቡ ለማድረስ እንድችል ለተማሪ ቤቶች ህንጻ ማሰሪያ ከፈረንሳይና ከእንግሊዝ ለሚመጡ መምህራን ደሞዝ ለማስተማሪያ መጻሕፍት መግዣ እርዳታ እንድታደርጉልኝ አጥብቄ አመለክታለሁ። ተፈሪ መኮንን አልጋዋራሽ የኢትዮጵያ መንግስት። ልክ የዛሬ 94 አመት ነው ይህን ደብዳቤ ግርማዊ ንጉሰ ነገስት ቀዳማዊ ኃይለ ሥላሴ ለእንግሊዝና ለፈረንሳይ መንግስታት የጻፉት። ይህን ደብዳቤ ይዘው እዛው አውሮፓ ድረስ ሄዱት። ጃንሆይ ከዳግማዊ ምኒልክ ከመጀመሪያው ዘመናዊ ትምህርት ቤት ለኢትዮጵያ ቀጥሮ ተፈሪ መኮንን የተሰኘውን ትምህርት ቤት ለመክፈት ብዙ ሐሳብ ነበራቸውና እንዳሉትም ትምህርት ቤቱን ለመስራት ለመምህራን ደሞዝ ለመጻሕፍት መማሪያ መግዣ ለነዚህ የሚሆን እርዳታ እንግሊዝና ፈረንሳይ እንዲለግሷቸው ጠየቁ። እነሱ ግን ፈቃደኞች አልሆኑም። ምናልባትም ለመሳፍንትና ለመኳንንቶቻቸው ቪላ ቤት ስሩልኝ ወይም ደግሞ አውቶሞቢል መኪና ግዙላቸው ቢሉ ኖሮ ይሄ ቃላቸው ይሄ ማመልከቻቸው ውሳኔ ያገኝ እንደነበረ ብዙዎች ከዛ በኋላ ጃንሆይ የአውሮፓ ጉብኝታቸውን ጨርሰው ከአራት ወር በኋላ ወደ ሀገራቸው ሲመለሱ ምንም ይዘው የመጡት ነገር የለም። ነገር ግን ቀደም ብሎ ተፈሪ መኮንን ትምህርት ቤትን ለማቋቋም ሐሳብ ነበራቸውና በ1917 ዓ.ም ሚያዝያ 10 ቀን ተፈሪ መኮንን ትምህርት ቤት ተመረቀ። ዘመናዊ ትምህርት በሀገራችን እንዲህ ሊስፋፋ የቻለው የመጀመሪያ መሰረቱ ይሄ ነው።
የዛሬ 57 ዓመት ተፈሪ መኮንን ትምህርት ቤት ይማሩ ከነበሩ ተማሪዎች አንዱ ታደሰ ወንዳፍራሽ።
በከም ተፈሪ መኮንን ትምህርት ቤት በጣም የታወቀና በጣም አሉ ከሚባሉ ትምህርት ቤቶች አንዱ ነበር። የተማሪው ብዛት ከ1500 በላይ አይሆንም። ይህም በመሆኑም እያንዳንዱ ተማሪ እርስ በርስ የሚተዋወቅ ነበር እና በአንድ ክፍል ውስጥ ይማር የነበረው ተማሪ ከ28 አይበልጥም። በዚህ ምክንያትም ተማሪዎች እንደፈለጉ በትክክለኛ መንገድ ትምህርቱን ያሳልፉ እንደነበረ አውቃለሁ። በእግዛም በተጨማሪ ደግሞ ባለፈያ ማርኩ በዛን ጊዜ እዛ ትምህርት ቤት ተማሪ 60% ነበር። በዚህ ምክንያት ተማሪው ተግቶ ይማር ያጠናም ነበረ። ይህ ትምህርት ቤት በአጠቃላይ በስፖርት፣ በሙዚቃ፣ በመሳሰሉ መጽሔት በማዘጋጀት ተማሪውን ያነቃቃ ነበር። አስተማሪዎቹም ከካናዳ፣ ከአሜሪካን ፒስኮሮች እና ከህንድና ከኢትዮጵያውንም ነበሩ። ይህ ትምህርት ቤት ዩኒፎርም ነበረው፣ ይታወቅም ነበር በከተማ ውስጥ። ኳኪ ከጃኬትና ሱሪ ነበረው። ደረት ላይም ደግሞ የተፈሪ መኮንን ትምህርት ቤት አርማ አለው። ያ አርማ በደረታችን ላይ ተለጥፎ ነበረ እና በዛ አይነት እንግዲህ የተፈሪ መኮንን ትምህርት ቤት በጥሩ አይነት መንፈስ ትምህርቱን ስንከታተል ከርመናል። ዊ አር ዘ ቮይስ ኦፍ ተፈሪ መኮንን ፍሪ ላላላላ የቶፍ ኦፍ ተፈሪ መኮንን ትራላላላላ የምንማርበት የተፈሪ መኮንን ፍሪ ላላላላላ የተፈሪ መኮንን ትራላላላላ።
የተፈሪ መኮንን ትምህርት ቤትን ለማቋቋም ሲጀምሩ መሳፍንቱና መኳንንቱ ሃይማኖት የሚያስክድ የሚያስለውጥ የአገር ባህልን የሚያጠፋ ነውና ይህ ዘመናዊ ትምህርት ቤት አያስፈልግም ብለው ተቃውሟቸው ነበር። በዚህም ምክንያት ንግሥተ ነገሥታት ዘውዲቱ ምኒልክ የዛን ጊዜው የሀገሪቱ መሪ ማለት ነው ተፈሪ መኮንን አልጋ ወራሽ ነበሩ፣ በጣም ተጨነቁ። መሳፍንትና መኳንንቱ ልጆቻቸውንም ወደ ትምህርት ቤት ለመላክ አልፈለጉም ነበር። የንጉሠ ነገሥቱ ሐሳብ ደግሞ የችግረኛ ቤተሰብ ልጆች እንዲማሩ ነው። እነዛማ ሀብቱም ርስቱም ስላላቸው የትምህርቱ ጉጉት ላይኖራቸው ይችላል በሚል ትኩረታቸው ችግረኛ ተማሪዎች ላይ ነበርና ከመንግሥት ካዝና ገንዘብ እንዲወጣ እያደረጉ ወደ ትምህርት ቤት መሄድ አቋርጠው የነበሩ ተማሪዎች ትምህርት ቤት ሳያቋርጡ እንዲመጡ ለእርሳስና ለወረቀት መግዣ ብለው የኪስ ገንዘብ ቆረጡ ተፈሪ መኮንን። ይህን የሰሙ መሳፍንትና መኳንንት ተቃውሟቸውን ለንግሥቲቱ ነገሯቸው። ንግሥቲቱም ተፈሪ መኮንንን ለምን እንዲህ ይሆናል ብለው ጠየቋቸው። እሳቸውም አባቶ ዳግማዊ አጤ ምኒልክ የምኒልክ ትምህርት ቤትን ቋቋቁመው ብዙ ተማሪዎች እየተማሩ ነው። ይሄም እንደዛ ነው። እርዳታም እናደርገው ደግሞ ከመንግስት ካዝና ወጥተን የችግረኛ ልጆች እንዲማሩ ነው እንጂ ላላቸው ለሀብታሞቹ አይደለም ብለው ንግስቲቱም ልጄ ወዳጄ ወንድሜ ተፈሪ መኮንን አይዋሸኝም ብለው በዚሁ መሰረት ለተማሪዎቹ የኪስ ገንዘብ ተቆርጦላቸው ትምርታቸውን እንዲቀጥሉ ተደረገ። ዘመናዊ ትምርት በሀገራችን እንዲህ በቀላሉ አይደለም የተቋቋመው። ያን ጊዜ 96 ነበሩ የመጀመሪያዎቹ ዘመናዊ ትምርት ተማሪዎች። የቀዳማዊ ኃይለ ሥላሴ መንግስት የተሰኘው መጽሐፍ ደራሲን አምባሳደር ዘውዴ ረታን ያስታወስኩ ለዛሬው ዝግጅቴ የተባበረኝን ታደሰ ወንዳፍራሽን አመስግኜ ልሰናበት።
We are the boys of Teferi Mekonnen. Tri la 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 la. If Teferi Mekonnen tra la 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 la. Yemen marbet ye Teferi Mekonnen. Tri la 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 la. Ye Teferi Mekonnen tra la la la. Negusie minna gudan
na signalen. Ete walled kebbaat.
Ete bte ete kebbarabbaat agar magbaat sitte kalakkal.
Yammal. ህመሙም እጅግ የበረታ ይሆናል።
ነገሩ ቀደም ካለው ውይይታችን
ከብዙ ጊዜ በኋላ ወደ አገር ሲመለሱ ከሚኖረው ስሜት ጋርም ይገናኛል።
ቅድም እንዳልነው ሲሄድ አዋይተኑ ነበርና
አሁን ታዲያ ስለተመለሰ ምን ታዘብ?
ወቅታዊ ሁኔታስ ምን ይመስላል ብለነዋል።
እንግዳችን አበበ በለው
የኪነ ጥበብ ሙያተኛና በአካባቢያችን አዲስ ድምጽ የተሰኘ ራዲዮ አዘጋጅና አቅራቢ ነው።
እሺ ክብራት እና ክብራን ክዶቻችን
እስኪ አንድ ጊዜ በድጋሚ ደስታችንን እንግለጽ። አቤ እንወድሃለን እና ክብርሃለን።
ቀባብሎ አዲሱ እንዴት ደመቅ ያለ ነበር።
እንግዳው ይሰማል? ትሰማናለህ?
እሰማለሁ። በጣም የሚገርም ነገር ነው። ብታሰማ
የት ነው በአሁን ሰዓት? ድንገት መልሰን እዛው እንዳንወስድህ
የራስ ቲያትር የቀድሞ ባልደረቦቼ ልበለው ያደረጉልኝን አቀባበል ነው ያሰማችሁት። እኔ ይሄ ቲያትር ቤት በእውነት የሰው ልጅ እድል በር የሚከፈትበት ቦታ የት እንደሆነ አይታወቅም። እኔ አሁን ለአበበ ለሚባለው አበበነቴ ከጎንደር ኪነት በኋላ ትልቁን እድል የሰጠኝ በእውነት ትልልቅ ባለሙያዎችን ያፈራው ራስ ቲያትር እጄን ይዘው መድረክ ሰጠው። ራሴን እንድፈጥር እድሉን የሰጡኝ ያበረታቱኝ የምወዳቸው ጓደኞቼ ወንድሞቼ ነበር ያን አቀባበል ያደረጉት። መቼም ራስ ቲያትር የህይወቴ ትልቁ ክፍል ነው። በጣም ወደው ቤት ነው። ከሚገባን በላይ ነው የተደረገው።
ትህትናውም ጥሩ ነው። አዲሱ ባይገባም ይላል ይገባል ብለው ነው ያደረጉት። አሁን በምትሰራው ስራ ለሚያውቁ ከመድረኩ ለራክባቸው ጥሩ ማስታወሻም ይመስለኛል። አበበ በለው ሲጀመር የኪነ ጥበብ ባለሙያ የመድረክ ሰው ነህ። አሁን በራዲዮ በዋሽንግተን ዲሲ አካባቢ በሚተላለፍ አዲስ ድምጽ በተባለው ሬዲዮ ለብዙ አመታት በማህበረሰብ ጉዳዮች ላይ፣ በኢትዮጵያ ጉዳዮች ላይ፣ በፖለቲካ ርዕሶች ላይ ትኩረት አድርገህ ለአመታት ሰርተሃል። ሁለቱንም ያስታወሱ ይመስላል። አዲሱ የገጠመውን ይንገረን።
መልካም እንግዲህ እንዴት ነበር ነው በአጠቃላይ እንጂ ይሄ ቲያትር ቤት እንዳልከው አንተን እነ ፀሐዬን እነ ኤልያስን ብዙዎቹን ታዋቂ ድምፃውያን አርቲስቶች ያፈራ ነው። አንተ ግን የኢትዮጵያ ፖለቲካ ሁኔታ በአክቲቪስትነት የተሰማሩትን በፖለቲካም ያሉትን ሰዎች ወደ አገር የጋበዘ ሁኔታ ተፈጥሮ በዛ ሁኔታ ነው የሄድከውና እንዴት ነበረ? ምን ገጠመህ? እንደ ጎላ ጎላ ያለውን ስትነግረን ከዛ አንዳንድ ጥያቄ እያወጣን እናወራለን።
በጣም ብዙ ነገር ነው የገጠመኝ። እኔ በእውነት በመጀመሪያ ደረጃ የለውጡ ሁኔታ የኢትዮጵያ ሕዝብ በእውነት ይቅርባይ መሆኑን እኔ የተረዳሁት ድሮ የምናውቀው አይነት ለውጥ አይደለም። ለውጥ ሲባል ድሮ ጃንሆይ ሄዶ ደርግ ሲመጣ ከጃንሆይ የተረፈ ነገር የለም፣ ደርግ ሄዶ ወያኔ ሲመጣ ከደርግ የተረፈ ነገር የለም። የአሁኑ ለውጥ የዛ አይነት አይደለም። ወያኔም አለ ለውጡም አለ እና እግዚአብሔር ይሁነን ወደፊት ወዴት እንደምንሄድ አላውቀውም። ግን የኢትዮጵያ ህዝብ በዚህ ውስጥ ያሳየው ምንድን ነው? ተቻችሎ ለመኖር ይቅር ለመባባል የበደሉትንም ቢሆን ግድ የለም ከአሁን በኋላ ያለችው የኢትዮጵያ ጉዳይ ከሁሉም በላይ ነችና ይቅር ልል ዝግጁ ነኝ በሚል ሟችም ገዳይም ተሳዳጅም አሳዳጅም በህይወት የተረፉት መቼም ይቅር ተባብለው አዲስ ኑሮ ለመጀመር ነው። እንግዲህ ለውጡን ሳየው እና የህዝብ ቅንነት አይቼበታለሁ። ህዝቡ ከልቡ ነው ይህንን ለውጥ ግን ችግር ሲፈጥሩ የነበሩ ኃይሎች ይህንን የህዝብ ቅንነት ተረድተው እንኳን የአሁኑን እግዚአብሔር አወጣን እንጂ ከአሁን በኋላ ይህን ህዝብ ጫፉን አንነካውም፣ ወደሚፈልገው ሰላማዊና ዲሞክራሲያዊ ኑሮ ይሄድ ብለው ልብ ገዝተው ለውጡ እንዲቀጥል ያደረጉልን እንደሆነ የዚህ ህዝብ ቅንነት ፍሬ ያፈራል። አለበለዚያም እንዳንዴ እንደምታውቀው በቅንነት ቢደረግ ነገር መልሶ ራስን ይጎዳልና እንግዲህ እንኳን ያችን ክፉ ጊዜ አሳለፋችሁኝ እንጂ አሁን እንኳን ተጠናክሬ መጥቼ ደግሞ አለቃችሁም አይነት ነገር ውስጥ የከተቱንም እንደሆን ሁለቱም መስመር ላይ አሉ። ወደ የት እንደምንሄድ እግዚአብሔር ነው የሚያውቀው። ግን በአንድ ነገር አምናለሁ፣ የህዝብ ግፍን ለመሸከም በፍጹም ትከሻው አይችልም። ደግሞ ቢመጡ ደግሞ እንደሚታገል አውቃለሁ እና ተስፋ አለኝ። ተስፋ ይቼ ነው የመጣሁት። አዲሱ አሉላ፣
አዲሱ ተስፋና ፈተናዎቹን ግራና ቀኝ ያስቀምጧቸዋል። አበበ፣ አጠቃላይ አሁን ከታዘብከው ግራና ቀኝ ከተመለከትከው አንጻር ምን ይታይሃል? ግን ከተስፋ ባሻገር ምን ሊሆን ይገባል? በተነጋገርካቸው ሰዎች፣ በገጠሙ ወጣት አዋቂዎች እንዲመጣ የሚፈለገው ተስፋ ምኞታቸው ምን ሆኖ አገኘኸው?
እንዳልኩ ነው መነሻው የህዝቡ አመጽ፣ የህዝቡ ግፍን አለመቀበል። በኢትዮጵያ ውስጥ መብቱ ከከብሮ ካልሆነ በስተቀር እንደ ድሮ እየተረገጠ እንደማይኖር ያችን መብቱን ምንጊዜም ለማስከበር ዝግጁ የሆነ ህዝብ ስላለ ተስፋ አልቆርጥም። እንደገና ቢደፈርስም ሊያጠራ የሚችል ህዝብ አለ ብዬ እተማመናለሁኝ። ችግሮች ግን አይቻለሁ። ችግሮቹ ምንድን ነው? የአሸናፊና የተሸናፊ ፖለቲካ ለማምጣት የሚፈልጉ አንዳንድ ሰዎች አይቻለሁ። ስንዝር ሲሰጣቸው ክንድ መውሰድ የፈለጉ ሰዎችም አይቻሉ። ለምሳሌ ከውጭ የገባ ነውን የወሰድክ እንደሆነ አክቲቪስቶችም የውጭ ፖለቲካ ኃይሎችም ገብተዋል። አንዳንዶቹ በውጭ ሀገር በእውነት የህልውናቸውን መኖር አለመኖር ሁሉ የሚያጠራጥር ሁሉ በይቅር ባይነት እንግባና እንደ አዲስ እንዲጀምር ሲባል አሸንፎ የገቡ አይነት ስሜት ያሳዩም አይቻለሁ። ያተገቢ አልመሰለኝም። ለውጡ ለእነሱም ጠቃሚ መሆኑን መቼም በግራ በቀኝ ለወደፊቱ ያሰብን እንደሆነ እንጠቀምበታለን። ለማደፍረስ ግን ይሞከራል ብዬ ገምታለሁ። እንዳላችሁት አንዳንድ አሳዛኝ ነገሮች እዛ አይቻለሁ። ይኸውም ምንድን ነው? አንዳንድ ከዚህ የሄዱ ከውጭ ሀገር የሄዱ ድርጅቶች እና ግለሰቦች አክቲቪስቶች የራሳቸውን ስራ ሃይላይት ማድረግ ፈልገው ነበረ። በቃ እኛ እንዲህ አስደርገናል፣ እኛ ከፈለግን እንዲህ ልናደርግ እንችላለን፣ እንዲህ እኮ ማድረግ እንችል ነበረ፣ አሁንም እንዲህ ነን፣ የመንግስት ያህል አቅም አለን፣ ምን ትስማአት ነገር ነው የተባለው። ይሄ ሁሉ ለእኔ ግፍ የግፍ ንግግር አድርጌ ነው ያየሁት። እንደ ባጎረስኩ ተነከስኩ አይነት ነገር አድርጌ ነው ያየሁት። ወደ ሰላም ስንሄድ ቅድም እንዳልኩት ሟችና ገዳይ ተቻችለው እንዲኖሩ ሲደረገ ኢትዮጵያ ህዝብ እኮ ማን እንደበደለ ያውቃል፣ ማን እንደተበደለም ያውቃል። ያ ሁሉ ይቅር ብሎ በአንድነት በፍቅር በዛች በኢትዮጵያ ውስጥ ከአንዱ ጫፍ እስከ አንዱ ጫፍ ይቺ አንተ ናት ይሄ አንተ ነው ሳንባባል የሁላችን ነው ብለን የትም ቦታ እኩል መብታችን ተከብሮ እንድንኖር ነው ህዝቡ የሚፈልገው። ያንን ደግሞ በውጭ ሀገር ብዙ ተምረዋል፣ ተገፍተዋል፣ ለፖለቲካም ታግለዋል ተብሎ ብዙ ከሚገባው በላይ ክሬዲት የተሰጣቸው እንደው እንደ አሸናፊ አይነት አቀባበል የተደረገላቸው ቅን ልቦና ኑሯቸው ኦኬ በሉ እንግዲያውስ የህዝብ ስሜትና ፍላጎት አብሮ መኖር ስለሆነ በአብሮ መኖር ላይ እንስራ ማለት ሲገባ እንደ አሸናፊነት ስሜትን ለማሳየት ስለ ራስና ስለ ራስ ድርጅት ብቻ ሲወራ ክርክር ውስጥ ይገባ አይቻለሁኝ። ግን ይገርመሃል ይህንንም ችግር መንግስት ለማረጋጋት የወሰደው ሁኔታ በጣም የሚገርም ነበር። በጣም ታጋሾች ነበሩ። አንዳንዱ ንግግር እንኳንስ መንግስትን እኔን አስቆጥቶኝ በየሚዲያዎች አንዳንዶቻችን ተናግረናል። አይገባም እንዲህ ሊያደርጉ አይገባም ብለን ድርጅቶችንም ግለሰቦችንም በስም ጠርተን፣ ግን በመንግስትም በአንዳንድ ሰዎችም ያየሁት እንደው ግድ የለም በትዕግስት እንለፉ፣ ቁጣን እናብረድ፣ ግድ የለም ይደርሳል ሁሉ ነገር የሚል በጣም ከባድ የሆነ ታጋሽነት አይቻለሁ። ሌላው የሚያሰጋኝ ቢሮክራሲው ከላይ እስከታች በለውጥ አምጪዎች በነ አቶ ደመቀ በነ አቶ ለማ በነ ዶክተር አብይ በነ አቶ ገዱ አይነት በመሳሰሉ ሰዎች ከላይ እስከታች መቀረጽ ያስፈልገዋል። ቢሮክራሲው አልተፈተሸም ገና። ከታች ያለው ከላይ ያለውን የመቀበሉ ጉዳይ አስቸጋሪ ነው። ስልጣኑና መብቱ ምን እንደሆነ አውቆ በስርዓት እስኪሰራ ድረስ ትንሽ ጊዜ ያስፈልጋል። እና እንዲህ አይነት ነገሮች ድክመቶች አይቻለሁ፣ ግን በእርጋታ ይደርሳል ብዬ አስባለሁ። ሌላው ያየሁት ነገር የአንድነት ኃይል የተባለውን ኃይል ቀደም ሲል የነበረው አገዛዝ አከርካሪውን ሰብሮታል። ኢትዮጵያን ከፋፍዬ ካልሆነ አንድ ላይ መግዛት አልችልም፣ አንድ ላይ ልግዛት ያልኩ እንደሆነ ስልጣን አይኖረኝም ከሚል ፍልስፍና ከፋፍለዋል። ያ የከፋፈሉት ነገር የመጀመሪያ የተጀመረው የአንድነት ኃይል የተባለውን የፖለቲካ ድርጅትና ስለ አንድነት የሚያስቡ ግለሰቦችን ይገርማቸዋል። በአብዛኛው የታሰሩትን ያየን እንደሆነ የኢትዮጵያ አንድነት አቀንቃኞች ናቸው። በኦሮሞም ውስጥ የአንድነት አይነት ስሜት ያላቸው ሰዎች በብዛት ታስረዋል። እና ይሄ አንድነት የሚለው ሀሳብ ስለተመታ አሁን ያየሁት የብሔር ፖለቲካ ነው በጣም የተጫጫ ያለው። ስብሰባም ቢደረግ ንግድ መግለጫም ሲሰጡ ብታየው ስድስት ድርጅት አምስት ድርጅት ይባል ሁሉም የብሔር ናቸው። እና የሚያሳስበኝ ይሄ አንድነት ኃይል ድርጅት የተመታበት ጉዳይ ነው ያየሁት። ስለዚህ የብሔር ድርጅት የሚቀጥል ከሆነ አንድ ብሔር ግን ጎሎ አይቻለሁኝ። እንግዲህ በብሔር ተደራጅቶ መቀጠል የግድ አስፈላጊ ከሆነ የአማራው ብሔርም እንደ ሌሎች ብሔር መሳ ለመሳ የሀገሪቱንም የራሱንም መብት ለማስከበር የሌሎች ያገኙትን እድል ሊያገኝ ይገባዋል ብዬ ነው የማምነው። ባይሆን ደስ ባለኝ ጠቅላላ የብሔር ድርጅትና የብሔር አስተሳሰብ ቢወገድ ጥሩ ነው። የመጨረሻችን እሱ ይሆናል ብዬ አስባለሁ። ግን አሁን ያለው እውነታ የብሔር ፖለቲካ ነው ያየው።
መልካም አበበ፣ ከፖለቲካው እይታህ ባሻገር ቀደም ብለህ ያነሳቸውን አንዳንድ ነጥቦችም አያይዘን እንመልከት። ለአንዳንዶች የተፈጸመው ነገር ጊዜያዊ መደነቃቀፍ ተደርጎ ተወስዷል። ለአንዳንዶች በጣም ያሳሰበ ነገር ግን መኬድ የሌለበት መሆኑን አጥብቀው ተችተዋል። እንዳንተ ያሉ በተለያየ የሙያ መስክ ከተሰማሩበት የኪነ ጥበብ ባለሙያዎችን ጨምሮ በአመዛኙ ያለፉትን በርካታ ዓመታት ያሳለፍክበት ወደ ሀገር ውስጥም በአስተዋጽኦአችሁ ወይም በምታረጉት እንቅስቃሴ የተጋበዛችሁ በለውጥ አቀንቃኝነት ለረጅም ዓመታት የሰራችሁ ምን አይነት ቀጣይ ምዕራፍ ነው የምትከተሉት? በዋናነት ታነሷቸው የነበሩ ጉዳዮች አንተ ባልከው መንገድ ተቀይረዋልና አሁን ያለው ፈተና አሁን ያለው አቅጣጫ የተለየ መሆኑ ለውጥ ብለን ደጋግመን ያነሳ ነው ከመሆኑ አንጻር ምን አይነት መንገድ ነው የምትከተሉት? ለምሳሌ አንተ በራዲዮ ፕሮግራም ምን አይነት ስራዎችን ትሰራለህ ቀድሞ ከነበሩት በተለየ?
እኔ ገርማል የለውጡ መስመር ይዞ ቢሄድና የፖለቲካውን ስራ በፖለቲከኞች መርጋታ መስራት ቢቻል ፍላጎቴና ሐሳቤ በልማት በተለይ የሰው ልጅ በማልማት የሰው ልጅ አስተሳሰብ በመቅረጽ የስራ ፍላጎት ያለው ህዝብ አይቻለው የስራ እድሎች ብዙ አሉ መፍጠር ይቻላል። ለእድገት በጣም ኢትዮጵያ ምቹ ነች በእውነት ስራ ቢሰጥ በኢትዮጵያ ውስጥ ኢትዮጵያን የተሻለ ለማድረግ እንደ ስራ ቢቆጠር ተስፋ ያለው ስራ ነው። በቃ ብዙ ልታፈራበት የምትችል ስራ ነው። ባጭር አማርኛ ኦፖርቹኒቲ ኢትዮጵያ ውስጥ ኢትዮጵያን ለመገንባት በጣም ብዙ እድሎች አሉ። በጣም ሁላችንም ተረባርበን እዛ ላይ ብንሰራ ባጭር ጊዜ ውስጥ ያቺ ሀገር የተሻለ ልትሆን ትችላለች። ግን እኔንና የኔን መሰል ወንድሞች ከኪነ ጥበቡ ዘለን ወደ ፖለቲካ የገባንበትና የግል ኑሯችንም ሁሉ ሳይቀር ይቅርብን ብለን ፖለቲካውን ያቀነቀንበት ምክንያት እንደ ዝንጀሮዋ መጀመሪያ መቀመጫዬን እንዳለችው ፖለቲካው መልክ ካልያዘ ልትነግድ አትችልም፣ ልታስተምር አትችልም፣ ምንም ነገር ልታደርግ አትችልም። ፖለቲካ የሁሉ ነገር ማሰሪያ ነው እንደምታውቁት። ስለዚህ ፖለቲከኞች ያንን መስመር አስይዘው በዛ እንዳናስብ ካደረጉን እንዳንጨነቅ ካደረጉን እንዳልኩ በትምህርት በልማት በጤና ኢትዮጵያ ውስጥ በእውነት ሰርቶ መመስገን ይቻላል። የህዝቡ ምርቃት ብቻ በቂ ነው ጥሩ ነገር መስራት ለፈለገ ሰው። በጣም ጓጉቼ ነው የመጣሁት እኔ በሀገሬ ውስጥ ያቅሜን አስተዋጽኦ ለማድረግ በዚህ ዘርፍ። ችግሬ ግን አሁንም ጊዜን ያጠፋሁበት ፖለቲካ በእብሪተኞች በጣም ለራሳቸው ጥቅም በሚያስቡ ግለሰቦች የፖለቲካው መስመር ሲዋዥ ካየሁ የደከምኩበት ጊዜን ያጠፋሁበት ነው ብዬም ስለማስብ እንደ ግልም ሪስፖንሲቢሊቲም አለብኝ ብዬ የራሴ እንደ ዜጋ ስለማስብ ቅድም ያልኩን የልማት ስራ ላይ አልሰራ እችላለሁ። እና እንግዲህ ቁልፉ የፖለቲካው መረጋጋት ነው እንጂ እሱ ከተረጋጋ የእኛ ስራ መሆን ያለበት ህብረተሰቡን በጤና በትምህርት በልማት ማገዝ ነው። ይቻላል። ጥቂት ነገር ነው የሚፈልገው የኢትዮጵያ ህዝብ በእውነት ሁሉም ሰርቶ ለማደር ያለው ጉጉት ልነግር አልችልም። እንደ ድሮ እንዳይመስል አሁን ድሮ ስራ ይመረጥ ነበረ። አሁን ስራ የሚመርጥ ሰው አላየሁም። ኤኒቲንግ ለመስራት ዝግጁ ነው በእውነት። ያ የሚያስደስት የስራ ባህል ነው ያየሁት። የመረዳዳት ጸባዩ የኢትዮጵያ ህዝብ እንደ ፖለቲከኞች እንዳይመስል ሲረዳ ትግሬቱን ኦሮሞውን ወላይታውን ጉዳዩ አይደለም አብሮ ለመኖርም የዛን ያህል ፈቃደኝነት አለው። እና አሁን በፖለቲካ ኃይሎች ዙሪያ ላይ ነው ችግር እያየሁ ያለሁት። ያ ችግር ጨው ለራስ ስትል ጣፍት ነው እና ቢያርሙት እሰየው። ካላረሙት ግን የኛ አይነት ሰዎች ማድረግ ያለብን በበጥባጭ ፖለቲከኞች እና በበጥባጭ የፖለቲካ ድርጅቶች ላይ እንደገና መነሳት መቻል አለብን። ምክንያቱም የዚህን ህዝብ እጣ ፈንታ ጥቂቶች እንደው ዝም ብሎ ሊቀልዱበት አይገባም። ቅድም የጠቀስኩት አራት ሰዎች እና ጓደኞቻቸው የሰጡን ተስፋ ቀላል አይደለም። ብዙ የደም ጎርፍ ሊሆን የሚችልባትን ሀገር አንድ ጥይት እንኳን ሳይተኮስ የዚህ አይነት ሰላማዊ እድል ማግኘት ይሄ ከእግዚአብሔር ነው የተሰጠን፣ ከአላህ ነው የተሰጠን ማለት ብቻ ከፈለ በእምነታችሁ። ይህንን ትልቅ እድል ጥቂት ሰዎች ለራሳቸው ብሪት ሲሉ ያበላሹት ከፈለጉ የኔ አይነት ሰዎች እነሱ ላይ በአደባባይ መናገር አለብን። ልንታገላቸው ይገባል። ልንፈራ አይገባም። መንግስት ያልፈራን ሰዎች ግለሰብ ልንፈራ አይገባም። ጠንከር ያለ አቋም ነው ያለኝ በበጣጮች ላይ በምንም ታምር። አዲስ ድምፅ ሬዲዮ እንዴት ነው የሚቀጥለው ለሚለው የሚገርም ሬዲዮ ነው። ለኢንተርቴንመንት ለመዝናኛ ብለን የዛሬ 20 ዓመት የጀመርነው ጭራሽ የፖለቲካ ሬዲዮ ሆነ እንዳልኩ። ምክንያቱም ፖለቲካው ሳይስተካከል ቀድም ልንቀልድ ብንል ፓርላማ የገቡት ሰዎች እየቀለዱ እኛ ልንቀልድ ብንል አላማረብንም እና ቀሉን ሲቀሙን እኛ ፖለቲከኛ ሆን። ያኔ ግን ጥሩ ውጤት አምጥቷል በእውነት። ድርጅት ባልነበረበት ሰዓት የድርጅት ስራ የሰራ ሬዲዮ ነው። ሚዲያ ባልነበረበት ሰዓት ሚዲያ እንዲፈጠር ያደረገ ሬዲዮ ነው። ልነግርህ አልችልም። ትልልቅ ምትላቸው የፖለቲካ ድርጅቶች አሁን የተፈጠሩት አዲስ ድምፅ ሬዲዮ ላይ ነው። እንዴት ነው የሚቀጥለው ለሚለው እንዲያውም ሰዓት ጨምረናል። አሁን ከአንድ ሰዓት ወደ 1:30 ለዲሲ አካባቢ አድማጮች ከፍ አድርገን በመላው ዓለም ላሉ ግን ዘወትር ያው 2 ሰዓት ነው። ቅዳሜ ከ2 ሰዓት እስከ 4 ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ማለት ነው የሚተላለፈው።
ትርፉ ምንድን ነው? እንደውም ሰዓት ጨምሮ መቀጠሉ ምን ለማድረግ?
ልክ ነው። ልክ ጥሩ ሀሳብ ነው። እኔም እንደዛ ብዬ ነበር ማቆም የፈለጉት። ግን አሁን ደግሞ አንዳንድ ወዳጆች ምን የመንግስትም አንዳንድ ትልልቅ ሰዎች ችን ሀገር መርዳትማ ከተፈለገ አሁን ነው የሚሉ አሉ። ሬዲዮኖችም እንደውም የሚያስፈልጉት አሁን ነው። በተለይ ሪዝነብል ምክንያታዊ የሆነ ሬዲዮ ፕሮግራሞች ለአንድ ፓርቲ ያልወገኑ ለአንድ የማያዳሉ የኢትዮጵያን ሕዝብ ፍላጎት የተከተሉ እና አማካኝ የሆኑ የሬዲዮዎች እንደውም የሚያስፈልጉት አሁን ነውና እንደምትቻለ መጠን አታቆሙት የሚሉ ጥያቄዎች ከተለያዩ የመንግስት ሰዎችም በለው ተቃዋሚዎችም በላቸው ተፎካካሪ ሀሳብ መጥተዋል። በዛ ምክንያት ነው የምንቀጥለው ነገር ካለ እንደምታውቀው ቅድም እንዳልኩ ነው የኢትዮጵያ ህዝብ ትንሽ ፎ ያለ እንጂ የታገለለትን ነገር ያገኘው የለም። እስካሁን ነጻ የምርጫ ቦርድ አላየንም፣ ነጻ ፍርድ ቤት አላየንም፣ ነጻ የመከላከያ ሰራዊት፣ ነጻ የፖሊስ፣ ነጻ የደህንነት። በእነዚህ ጉዳዮች ላይ መስማማት ያስፈልጋል። የእነዚህ ስራዎች ራሱ ጥሩ የሆነ የፖለቲካል አክቲቪዝም ያስፈልገዋል።
አበበ ግን አንዳንድ ሰዎች ቀጥሉ የሚሉ አሉ ያልከውን ሊያዝና ኢትዮጵያ ሆነህ በአንድ ውይይት ላይ ወጣቶችም ብዙ ሰዎች ተሰብስበው ሲጠይቁ ወደዚህ ኑ በቃ ኑና ይሄን ለውጥ አግዙ አንተም በምትሰራው ሬዲዮ መተስራ የሚል ነገር አለና ምናልባት ይሄም ግምት ውስጥ ገብቷል።
በጣም ደስ ይለኛል። አይውሽ እኔ መቼም ኢትዮጵያ ውስጥ ተመልሶ መሄድ ቢቻል ራስ ቲያትር ፈረሰ እንጂ ቢሰሩት እንደገና ይሰራል ተብሎ ይታሰባል። ሆፕፉሊ ይሰሩታል ብዬ ተስፋ አደርጋለሁ። ወደ ቤቴ ወደ ራስ ቲያትር ከጓደኞቼ ጋር ብመለስ የመጀመሪያው ምርጫ የሱ ነው። እሱ ካልሆነ በሬዲዮ ስራ ኢትዮጵያ ውስጥ መስራት ቻለ። ግን ኢትዮጵያ ውስጥ በአሁኑ ሰዓት ብድግ ብሎ ሄዶ ለመኖር እንደኔ አይነት ሰውም ይችላል መሰለኝም። የቤተሰብ ጉዳይ አለ፣ ህጻናት ልጆች አሉ፣ ምን በጣም አስቸጋሪ ነው። ግን ዘመኑ የቴክኖሎጂ ስለሆነ እኔ ሳይሆን ሬዲዮ ስለሆነ የሚያስፈልገው ሬዲዮን ከዚህ ሆኖ እዛ ማስተላለፍ ይቻላል። እየሞከርኩ ነው። እዛ ባሉ ኤፍኤሞች ጋራ በመነጋገር የአዲስ ድምፅ ሬዲዮ እዚህ ሲተላለፍ በቀጥታ ላይ እዛም ኢትዮጵያም እንዲሰማ ኢትዮጵያ ያሉ ወኪሎቻችን ባሉበት እዛም አድማጮቻችን በቀጥታ የሚሳተፉበት የስልክ ዝግጅት አለን። ቢደውሉ እናቀርባቸዋለን። አስተያየታቸውን በቀጥታ መስመር እንቀበላለን። ልክ እዛው እንዳለን ሆነን እንደምንሰራው አድርገን ለመስራት ዝግጅት እያደረግን ነው። እንዳልኩ እንግዲህ የፋይናንስ እጥረት አለ። ፋይናንሱን ሰርተውት ከተገኘ እዚህም እዛም ሆነን እንቀጥላለን። የምንሰጠው ጥቅም ካለን የደስታውን አልችለውም። ከሌለ ደግሞ በክብር ሪታየር ብናደረግም ሁለቱም ምን እኔ እኩል ናቸው። ምንም ችግር የለው።
መልካም አሉላ። እንግዲህ የጊዜያችንም ሁኔታ ይገድፈናል። በድጋሚ እናመሰግናለን።
ደህና መጣ
አሉላ። አዲሱ እንደ ዘወትሩ ጊዜ ርስትልኝ። በጣም አመሰግናለሁ። ለት
በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ ልቤን ይዞት ሄዷል ተደጅ
ዛሬ የሚመሳሰሉ ሙዚቃዎች በብዛት አግኝተናል።
አንተንም ትንሽ ወዝወዝ አድርጎ ቀጣዩ ዝግጅት ከአንተ ነው የሚጠበቀው።
በጥያቄ ልጀምር። የሜዮ ክሊኒኩ የአንጎልና የነርቭ ሕክምና ባለሙያ የሐኪሞን ይጠይቁ ቤተኛችን ፕሮፌሰር ዮናስ እንዳለገዳ ጉዳይ ምን ላይ ደረሰ?
ምን ደረሰ አድማጭም ይጠይቅ ይሆናል።
ዶክተር ዮናስ ለክብር እውቅና በቅተዋል። በሚሰሩበት አገር ብቻ ሳይሆን የቼክ ሪፐብሊክ ነው ለዚህ እውቅና ያበቃቸው። በሕክምና ከሚሰጡት ሌላ አዲሱ በመምህርነታቸው ከተለያዩ ዓለም የሚመጡ የሕክምና ተማሪዎችን ያስተምራሉ። በአገር ደረጃ የእሳቸው ተማሪዎች ትርጉም ያለው ለውጥ አምጥተዋል በሚል ነው የተወደሱት። ሰፊውን እንግዲህ እሳቸውን አግኝተን በደንብ ስንወያይ እናቀርባለን። አሁን የጋዜጠኞች ጠረጴዛ ውይይታችን ክፍል ሁለት
ካቆምንበት እንቀጥላለን።
አዲሱ ያቆምንበት ምዕራፍ ታዲያ ያንተ ጥያቄ ነበር።
ከነ ምልክቱ በሙዚቃ የካስከኝ ነው አይደል?
ትክክል። ካሳው የሚያዝልኝ ለማስታወስ ጥያቄህን እንደግምና ወደ ውይይት እንዘልቃለን።
ተያዘ ነው። አሁን ለምሳሌ ጠቅላይ ሚኒስትር አብይ ካመጡት ለውጥ አንዱ ለብዙ ጊዜ በጠላትነት ይታዩ የነበሩትን አገሮች ኢትዮጵያና ኤርትራ እንደማድረግ ነው። በዛ ረገድ አሁን ዛሬ ድረስም የተለያየ ሐሳብ ይሰጣል። የተደረገው ሳንድነት ምንድነው ውላቸው ለመንግስት አይሆንም ቀድሞስ ምን ያስፈልጋል ከኤርትራ ጋር መገናኘት የሚሉ አሉ። ሌሎቹ ደግሞ በጣም ደስ ብሏቸው በመሰረቱ እኮ ኤርትራውያንና ኢትዮጵያውያን አንድ ህዝብ ናቸው ሊላዩ አይገባም ብለው ደግሞ ያን ሁደት ያደንቃሉ። በዚህ አካባቢ ምን ተገነዘብሽ? ምን አየሽ? ምን ሰማሽ?
እነቱን ለመናገር እንግዲህ እንደ ጋዜጠኛ ነው ብዙ ጊዜ ጋዜጠኛ ከሆንክ ጆሮ ለዚህ ነገር ነውና የሚያቀናው በህዝቡ ረገድ ከኤርትራ ጋር የተደረገውን እርቅ የሚነቅፍ ሰውም አልሰማሁም። እንደውም የሚገርም አይነት አቀባበል እንደተደረገላቸው ፕሬዝዳንት ኢሳያስ ብዙ ጊዜ እንደውም የምሰማው የኢትዮጵያ ከኤርትራ ጋር ግንኙነት መፍጠር ኤርትራ ውስጥም ዲሞክራሲያዊ ለውጥ ለማምጣት ተጽኖ ያደርግ ይሆን ወይ የሚል በጎ አመለካከት ነው የማየው። የህዝቡን ፍቅርና አንድነት እኔ ያገኘሁት የኢትዮጵያ ተወላጅ የሚጠራጠር የለም። ህዝቡ አንድ ነው፣ ፖለቲካ ነው የለየን የሚል ነው እና በበጎ አይን ሲታይ ነው።
እኔ እንኳን አንዳንድ ጽሁፎችም አንብቤያለሁ። ሰውም ሲናገር የምሰማው ምንድን ነው ኤርትራና ኢትዮጵያ እኮ ሲለያዩ ባድመ ላይ ስንት ህይወት ጠፍቷል። ስለነዛ ሰዎች እንኳን ከዋነኛቸው ወገን የተነገረ ነገር የለም። እርቁስ በምን ላይ መሰረት እንዳደረገ ሊነገር ይገባል። ዛሬ ድረስ ኤርትራ ውስጥ ተይዘው ያሉ ኢትዮጵያውያን የሉም ወይ? ይህን ያነሳሉ እና እንደው በሁሉም አቅጣጫ ለማየት ነው እንጂ በአመዛኙ ሁለቱ ህዝቦች አንድ የመሆናቸው ነገር በአብዛኛው ሰው የተወደደ የተወደሰ ነው። ግን ያም አለ ለማለት ነው።
ልክ ነህ አዲሱ። እንደው ከሰው ካገኘሁት ሳይሆን ከራሴ አመለካከት ደግሞ ሁሉ ነገር በሂደት ይሆናል። አወንታዊ ከሆነ ነገር ብንጀምር እርቁል ጊዜ አወንታዊ ነው። ነገር ግን የእርቁን መሰረቶች ኤርትራ ውስጥ ደብዛቸው ሳይታወቅ የቀረውን ኢትዮጵያውያን ጉዳይ ወይንም ከኤርትራም በኩል ደግሞ በኢትዮጵያ ውስጥም እንደዚሁ ጠፍተው የቀሩ ኤርትራውያን ካሉ መሪዎቹ ሊመለሱበት የሚችሉ ጉዳይ ነው። ሁሉ ነገር ግን ከበጎ አመለካከት ነው የሚጀምረው። ለመታረቅ ፈቃደኛ ከመሆን ነው የሚጀምረው።
ተጠቃሚ የሚያደርግም ነው ሁለቱን ህዝቦች።
እና ሁሉንም
ከፍለ ይታወቃል።
ልክ ነው።
ተዘታ ምናልባት ትልቁ ርዕስ ጋር ልንሄድ ነው። አዲስ አበባ በነበራችሁበት ጊዜ አጋጣሚዎቻችሁን በመጠኑም ቢሆን በስርቆሽ ያካፈለን ውይይት ሲደረግ እስክንድር ባነጋገራችሁ ወቅት በመጠኑ ሰምተናል። ከጠቅላይ ሚኒስትሩ ጋር በቀጥታ የመገናኘት ቢሮአቸውን የመጎብኘት ቤተ መንግስት የመሄድ እድል አግኝታችኋል። ርቀቱ በጣም ያስገርማል። በአንድ በኩል የቀደመ እንለው እንደሆነ አላውቅም በቀደመው አሰራር በቀደመው መንግስት የአሜሪካ ድምጽ ትችትና ከመንግስት ጋራ የሻከረ ግንኙነት ብቻ ሳይሆን እንደ መገናኛ ብዙሃን በአግባቡ የመቀበል ሁኔታ የሌለበት የቀድሞው ጠቅላይ ሚኒስትር መለስ የአሜሪካ ድምጽ ራዲዮን ከሩዋንዳ እልቂት ካመጣው ሚልኮሊንስ ሬዲዮ ሚልኮሊንስ ጋር እስከመሰሉበት ድረስ ርቀት የነበረው ነው። መቼም ከአንዱ ጫፍ ወደ ሌላኛው ጫፍ የመጣን ይመስላል። በምንም መልኩ የአሜሪካ ድምጽ ነጻና ገለልተኛ ያውም የወዳጅ ሀገር መንግስት ይዞታ የሆነ መገናኛ ብዙሃን እንደ መገናኛ ብዙሃን ማክበር ሳይሆን እነሱ በሚያምኑበት መንገድ ብቻ ባለመስራቱ የጠላትነት ፍረጃ ውስጥ የነበረ መገናኛ ብዙሃን እስኪ ባካችሁ ጎብኙ የሚል ጥያቄው ከየትም በኩል ይምጣ የመጎብኘትና ጠቅላይ ሚኒስትሩን በቀጥታ የማግኘት እድል የተፈጠረበት በጣም የተጋነነ ልዩነት ነው ያለው። መልካም በመሆኑ መቼም ሁሉንም የሚያስደስተው ነው ጎልቶ የሚታየውና ላንቺ ለራስሽ ቀደም የክሶቹን ሁኔታ አንስታቸዋል። በ1997ቱ ምርጫ ማግስት ከመሐከላችን የተወሰናችሁን ባልደረቦቻችንን ጂኖሳይድ የሚል ቃል ነው የተጠቀሙ።
እኔ እዛ ላይ ነው ልጨምርልህና እኔም ገርሞኛል አንተ ጥያቄ ነው የሚሄደው። ግን ሁለቱ የተከሰሱ ናቸው አቶ ንጉሴም ወይዘሮ ትዝታም። የከሰሳቸው መንግስት አገር እንደገና ቤተ መንግስት ገብተው ከመሪው ጋር መነጋገር ይሄ ራሱ የሚገርም አይነት ነው።
ይሄ ነው እና ባጭሩ እጅግ የተጋነነ ልዩነት ያለው ነው። የመገናኛ ብዙሃንና ስልጣን ላይ ያሉ አካላት ግንኙነት ግልጽ ነው። ወዳጆች መሆን የለብንም። ያን አይነት ግንኙነት የሌለበት እባካችሁኑ ብቻ አይደል ለማሰልጠን ነው ሄዳችሁትና ለማገር ውስጥ ያለውንም ማስተምሩልን የሚል ድረስ የሚጋብዝ ጠቅላይ ሚኒስትር ነው የገጠማችሁ። ምን ተሰማችሁ?
አጠቃላይ እንደው ጠቅላይ ሚኒስትሩን በማወደስ እንዳልከሰስ እንጂ ጠቅላይ ሚኒስትር አብይ አህመድ የአውንታዊነትና የበጎነት ተምሳሌት ብላቸው ማጋነን አይሆንም። ይህን ካልኩ ዘንዳ ሲያጠፉ ደግሞ እንደ ጋዜጠኛ እንተቻቸዋለን፣ የሚገባውን ለህዝብ እናቀርባለን። እስካሁን እኔ ባየኋቸው በእኛም ቢሆን አሉላ አዲሱ ሚገርማቹ ነገር የኛ እንኳን ከስ አልተነሳም። በግል እኔ ስለ ተመሰረተብን ክስ በፊትም አስቤው አላቅም። እኔ እንደም ቀልድ ነው የሚመስለኝ ይሄ ነገር። ነገር ግን እርግጥ ህይወታችንን ለአደጋ ለማጋለጥ ከመሄድ ተቆጥበን ቆይተናል። ምክንያቱም ከኛ ጋር የማይመጥን እኔ ከሰው በላይ ነኝ ማለቴ ሳይሆን ከባህሬ ከመኔ ጋር እኔ እንደም ተሳስተው ያስገቡኝ ነበር ይመት የሆነ የማይወደን ሰው እስቲ እነኝን አምስቱን ጨመር አርጉልን እዚህ ክስ ውስጥ የተባሉ ነው የሚመስለኝ። እና ከዛ አንጻር ነው ጠቅላይ ሚኒስትሩ ግን በባህሪያቸው ለኢትዮጵያም ያስፈልጋል የሚሉት ከነበረው ከታሪክም ጥሩ ነገሮች የኢትዮጵያ ታሪክ ጉዳዮች እንዳሉ ሆነው ነገር ግን በአስተዳደርና በአመለካከት ለየት ያለ አቅጣጫ ያዙ ናቸው። ስመጣ መጻፋቸውን ይዤ ነው የመጣው። አውሮፕላን ላይ ጥቂት ገጾች ናቸው። እንደውም አውሮፕላን ላይ ጨረስኩት እርካብና መንበር። ከዛ ያገኘሁት መልእክት ምንድነው? የነበረው ይሄ በኃይልና በግፍ ህዝብን ማስተዳደር መቆም አለበት። ደንብ መቃባት በማስገደድ አንድን ሰብአዊ ፍጡር በማስገደድ የሚደረገው አስተዳደር መቆም አለበት። ሌላው ደግሞ አንድ ሰው በህይወቱ ስካለ ድረስ ስከኖረ ሰባይ ፍጡር ስከሆነ ድረስ አንድ ጥሩ ነገር ሰርቶ ማለፍ አለበት። አሁን እሳቸው ነኝ እንደሚመስለኝ አንድ ጥሩ ነገር ሰርቶ ለማለፍ ያዙት እቅዳል። እና የእሳቸው ተምሳሌቶች የሚያደንቋቸው እነማን ናቸው? እነ ማህተማ ጋንዲ። ማህተማ ጋንዲና ሂትለርን ያወዳድራሉ። ሂትለር የበላይ ህዝብ ኤሪየን ኔሽን ብሎ የሱን ዘር ለማስረጽ በአለም ላይ የጣረ፣ ማህተማ ጋንዲ ደግሞ ዘር አስፈላጊም አይደለም ስብእና የሰው ልጅ ብሎ ያለ ነው። ከዛ በኋላ ከተቀጠቀጠ ከተደበደበ ከተገረፈ በኋላ ይቅርታ ብቻ ነው እንጂ በቀል አዛልቀን ያለ ማን ነው? የሳቸው አራያ ደግሞ ማንዴላ። እዛ መጽሐፍ ውስጥ ወነት ተደጋግሞ ተብሏል የማንዴላ ነገር። ነገር ግን በተጨባጭ እንደዚህ እሳቸው በመጽሐፋቸው ሲተነትኑት ስታዩ ትልቁም ነገር ነው። ምክንያቱም በቀልስና ከሄድ ጊዜ ነው የምንጨርሰው፣ ለትውልድም አይረባም። እና ትኩስ ጅምር ሀብሉ አዲስ ንጹህ በነጭ ወረቀት ላይ አዲስ ጅምር ማድረግ ይሄ ይመስለኛል አመለካከት።
የሚነሱትም ሐሳቦች እነሱ ጋር የሚያነጋግሩ የሚያወያዩ በሩም የሚከፈት የተከፈተውም ሰፋ የሚልበት ተስፋ እናደርጋለን።
ትዝታ እንኳንም ደህና መጣሽ። በጣም እናመሰግናለሁ
ስለ እድሉ። በጣም አመሰግናለሁ ባልደረቦቼ።
አድማጮች፣ ከትዝታ ብላቸው ጋር ያደረግነው የጋዜጠኞች የጠረጴዛ ዙሪያ ውይይት በመጠኑ ሰፋ ያለ ነበር። ሙሉንም ከድረ ገጻችንና ከፌስቡክ ገጻችን ታገኛላችሁ። የዛሬውን በዚሁ አጠናቀቅን። ውድ አድማጮች፣
ይሄ ዜማም ወደ ማጠቃለያ ዜና ማዳረሻ ነው።
ለደናደሩ ስንብታችን
ከማጠቃለያ ዜና በኋላ እንመለሳለን።
ያቀናው ስቱን አልፈ
የማጠቃለያ ዜና ላሰማችሁ። የአፍሪካ ህብረት 11ኛው የመሪዎች ልዩ ስብሰባ የህብረቱ ጽህፈት ቤት ተልእኮቹን በብቃት እንዲያሳካ የሚያስችለው ውሳኔ ማስተላለፉን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። መለስካቸው አማሃ ተጨማሪ አለው።
አመሻሹ ላይ ከጠቅላይ ሚኒስትር ጽህፈት ቤት ለመገናኛ ብዙሃን በተሰራጨ መግለጫ ጠቅላይ ሚኒስትር አብይ አህመድ ከህዳር 9 እስከ 10 2011 ዓ.ም የተካሄደው 11ኛው ልዩ የመሪዎች ስብሰባ የተለያዩ ውሳኔዎች እየተላለፉበት እንደሆነ ገልጸዋል። በስብሰባው የአፍሪካ ህብረት ጽህፈት ቤት የህብረቱን ተልእኮዎች በብቃት ሊያሳካ በሚችልበት መንገድ ለማደራጀት የሚያስችል ውሳኔ መተላለፉን የጠቅላይ ሚኒስትሩ መግለጫ ያመለክታል። በተጨማሪም የአህጉሪቱ ዋና የለውጥ ኃይል የሆነውን ወጣቱንና አፍሪካን ተሸክመው እዚህ ያደረሷትን ሴቶች ተሳትፎና ተጠቃሚነትን ለማሳደግ የሚያስችሉ ውሳኔዎች ተወስነዋል ብለዋል ጠቅላይ ሚኒስትር አብይ። በየክፍለ አህጉሩ ትብብርንና የጋራ ተጠቃሚነትን ማምጣት ስለሚቻልበት ሁኔታና ቀጣይ ጉዞም በስፋት እንደተመከረበት ገልጸዋል። ጠቅላይ ሚኒስትሩ በዚህ መግለጫቸው በሰፊው ያወሱት የኢትዮጵያን ህዝብ እንግዳ ተቀባይነት ነው። ባለፉት ቀናት በተለይ ከስብሰባው ጋር በተያያዘ የአዲስ አበባን ከተማ ጸጥታ ለመቆጣጠር በሚወሰዱ እርምጃዎች የሚፈጠሩ ችግሮችን ህዝቡ በትዕግስት ማሳለፉን አመስግነዋል። ስብሰባው ውጤታማና ሰላማዊ ሆኖ እንዲጠናቀቅ ሀገራዊ ኃላፊነታቸውን የተወጡትን ልዩ ልዩ የመንግስትና የግል አካላትንም አመስግነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካሊፎርኒያ በታሪኳ ውስጥ ከገጠማት የከፋ ሰደድ እሳት እንድትወጣ ያግዛሉ የሚል እምነት እንዳላቸው የግዛቲቱ ገዢ ጄሪ ብራውን ዛሬ አስታውቀዋል። የምሽቱ ዜናም ዝግጅታችን በዚህ ተጠናቀቀ። ያስተናገድኳችሁ ሰሎሞን አባተ ነኝ። ናሽዋን ካሊ ቴክኒሽያኗ ነበረች። በእኔ በኩል ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ንጉሡ ታምሬ ጋር
ፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
እኔም አሉላ ከበደ በዚሁ እንሰናበታለን።
ሰላም፣
ደህና አደሩ።